ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሚያዝያ 8 2008 ዓ.ም ፕሮግራሙን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዓለም ሀገሮችን የሰብአዊ መብቶች አያያዝ ሪፖርት ሰሞኑን አውጥቷል።
You can be certain that wherever we have credible evidence that a unit or an individual
አባል የሆነ ቡድንም ይሁን ግለሰብ ግዙፍ የሰብአዊ መብቶች ጥሰት ለመፈጸማቸው አስተማማኝ ማረጋገጫ ካገኘን በምንም አይነት እርዳታ እንደማንሰጣቸው እርግጠኛ መሆን ትችላለህ።
ታም ማሊኖስኪ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲሞክራሲ የሰብአዊ መብቶችና የሥራ ጉዳዮች ረዳት ሚኒስትር ናቸው። በምሽቱ ዝግጅታችን ዘገባና ትንታኔ ይዘናል። የሙዚቃ ቃናም አለን። ንጉሡ ታምሬ ፕሮግራሙን ይመራል። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዜናውን የማሰማው አዲሱ አበበ ነኝ። እንደምን አመሻችሁ አድማጮች። ደቡብ ሱዳን ውስጥ በመንግሥት ኃይሎችና በሽምቅ ተዋጊዎች መካከል አዲስ ውጊያ መቀስቀሱ ተሰማ። ይህም የቀድሞ የሽምቅ ተዋጊዎች መሪ ሪክ ማቻር ጁባ ይገባሉ ተብሎ ከሚጠበቅበት ከአምስት ቀናት አስቀድሞ መሆኑ ነው። አንድ የተቃዋሚው ኤስፒኤልኤ አፈቀላጤ በሰጠው ቃል የመንግሥት ኃይሎች በዩኒቲዋ ሩቦማ አውራጃ በሚገኘው የተቃዋሚዎች ጦር ሰፈር ላይ ጥቃት ማካሄዳቸውን አመልክቷል። መንግሥት ውጊያው መካሄዱን ያምንና የግጭቱ ቀስቃሽ ግን ሽምቅ ተዋጊዎቹ ናቸው ይላል። የናይጄሪያ ጦር ኃይል በነውጠኛው ቡድን ቦኮ ሐራም ላይ የሚያካሄደውን ውጊያ እንደማያቆምና በዚሁ አሸባሪ ኃይል የታገቱትን የቺቦክ ትምህርት ቤት ልጃገረዶችን እስከሚያስለቅቅ ዘመቻውን እንደማያቆም አስታወቀ። ይህን ዛሬ ቅዳሜ ያስታወቁት የናይጄሪያ መከላከያ መረጃ ዲሬክተር ብርጌዲየር ጀነራል ራቢ አቡባከር ሲሆኑ የታገቱትን ልጃገረዶች በሰላም ወደ የቤቶቻቸው እንደሚመልሱና ለወላጆቻቸው እንደሚያስረክቡም ቃል ገብተዋል። የናይጄሪያው ጦር ይህን የገለጠው ቦኮ ሐራም ልጃገረዶቹ በሕይወት እንዳሉ የሚያመለክት ቪዲዮ ይፋ ካደረገ በኋላ ነው። ጀነራሉም በዚሁ ምክንያት ለቪኦኤ በተናገሩት ቃል ይህ ቪዲዮ እውነተኛ መሆኑንም አናምንም እንጠራጠራለን ብለዋል። እንዲያውም ከጦር ኃይሉ የሚደርስበትን ጫና ያቃለለ መስሎት ነው ቦኮ ሐራም ይህን ቪዲዮ ይፋ ያደረገው ብለዋል ጀነራሉ። ፓትሪዮቲክ ፍሮንት የአርበኞች ግንባር በመባል የሚታወቀው የዛምቢያው ገዢ ፓርቲ መቀመጫው ሎንዶን ውስጥ የሆነው ኢኮኖሚስት መጽሔት ያወጣውን የፖለቲካ ዘገባ አስተባበለ። መጽሔቱ የተቃዋሚው ብሔራዊ ልማት አንድነት ፓርቲ መሪ ዛካኢንዴ ሂችሌማ የመጪውን እንደ አውሮፓ አቆጣጠር ነሐሴ 11 ቀን ፕሬዚዳንታዊ ምርጫ ያሸንፋሉ ብሎ ነበር የጻፈው። እናም ገዢው ፓርቲ ፕሬዚዳንት ኤድጋር ሉንጉ በምርጫው ሊሸነፉ እንደማይችሉ መጽሔቱ ያሰፈረውም የተቃዋሚውን ሞራል ለመጠበቅ ሲል ብቻ ያካሄደው የፕሮፓጋንዳ ዘመቻ ነው ሲል አጣጥሎታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ራሱን እስላማዊ መንግስት ብሎ በሚጠራው አሸባሪ ቡድን አይሲስ ሱሪያ በሚካሄደው ጦርነት ላይ ለመምከር መካከለኛው ምስራቅን በመጎብኘት ላይ የሚገኙት የዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር በአሁኑ ወቅት በተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ ውስጥ ይገኛሉ። ካርተር ዛሬ ቅዳሜ የአል ዳፍሪን የአየር ጦር ሰፈር ተዘዋውረው የጎበኙ ሲሆን በአረብ ኤሚሬቶች የዩናይትድ ስቴትሷ አምባሳደር ባርባራ ሊቭ፣ ዋና አታሻቸው ብርጌዲየር ጀነራል ጆ ራንክ እንዲሁም ረዳት ኮማንደሩ ኮሎኔል ጆኒ ባነስ መገኘታቸው ታውቋል። የመከላከያ ሚኒስትር ካርተር በዚህ የመካከለኛው ምስራቅ ጉዟቸው ሳውዲ አረቢያ ዋና ከተማ ሪያድ ውስጥ ከፋርስ ባህረ ሰላጤው የተራድኦ ምክር ቤት መከላከያ መሪዎች ጋር እንደሚነጋገሩም ታውቋል። በብዙ ሺዎች የሚቆጠሩ ጃፓናውያን ባለፈው አመት በደረሰው ከፍተኛ የመሬት ነውጥ ምክንያት ከቤቶቻቸው ተፈናቅለው ዛሬም እዚያው ሰፈሩበት መጠለያ ካምፕ ሶስተኛ ቀናቸውን ይዘዋል። ከሐሙስ ነውጥ ቀጥሎ ዛሬ ማለዳ ላይ በሬክተር መለኪያ 7.3 የተመዘገበ ርዕደ ምድር ደርሶ ኪዩሹ የተሰኘችውን ደቡባዊ ደሴት ማናወጡ ታውቋል። በሐሙሱ 6.5 ነውጥ ቢያንስ 41 ሰዎች ሞተው ወደ 2000 ያህል ቆስለዋል። ከቤት ንብረቱ የተፈናቀለው ህዝብ ቁጥርም ከ90,000 በላይ መሆኑ ተዘግቧል። በመጨረሻም ግሪክ ውስጥ በጉብኝት ላይ የሚገኙት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በሌስቦስ ደሴት ሞሪያ ውስጥ የሚገኘውንና ፍልሰተኞች ታስረው የቆዩበትን ጣቢያ ጎበኙ። በዚህ ወቅት አቡኑ 12 የሶሪያ ስደተኞችን ወደ ቫቲካን እንደሚወስዱ ዛሬ ቅዳሜ ቃል ገብተዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሚያዝያ 8 2008 ዓመተ ምህረት ምሽት ፕሮግራም ነው። አሁን ለምሽቱ የመጀመሪያ ወደ ሆነው ዝግጅት እንሸጋገር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሀገሮችን የሰብአዊ መብቶች አያያዝ አስመልክቶ በየዓመቱ የሚያወጣውን ሪፖርት በያዝነው ሳምንት መግቢያ ላይ ይፋ አድርጓል። ሪፖርቱ በ2015 በዓለማችን ለደረሱ የመልካም አስተዳደር ቀውሶች ቁልፍ ችግሮች ሲል የጠቀሳቸው የአሸባሪ ቡድኖችን አረመኔያዊ ጥቃቶችና መንግሥታት በሲቪል ማኅበረሰቡ ላይ የሚያካሄዱትን አፈና ነው። ሪፖርቱ በአንዳንድ አካባቢዎች መሻሻሎች መታየታቸውን ያወሳል። ሰሎሞን ክፍሌ ከሪፖርቱ ባጭሩ ስለ አጠቃላዩ የዓለማችን የሰብአዊ መብቶች ሁኔታ፣ በስፋት ደግሞ ኢትዮጵያን የሚመለከተውን ክፍል በቀጣዩ ዝግጅት እንደሚከተለው ያቀርባል። የሕግ ባለሙያም አነጋግሯል።
በቅድሚያ በአጠቃላይ ስለ ዓለማችን የሰብአዊ መብቶች ሁኔታ በሪፖርቱ የተዘረዘረውን ባጭሩ ለማየት እንሞክር። በ2015 እንደ አውሮፓውያን ዘመን አቆጣጠር በዓለማችን ጎልተውና እጅግ አሳሳቢ ሆነው የታዩት ችግሮች ይላል ሪፖርቱ፣ እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን በሶሪያና ኢራቅ የሚያካሂደው የፍጅት ዘመቻ፣ በአውሮፓና በመካከለኛው ምስራቅ ሀገሮች የደረሱ የስደተኞችና ሰብአዊ ቀውሶች፣ እንዲሁም የሲቪል ማኅበረሰቡን ለማፈን በመንግሥታት የሚፈጸሙ ጭቆናዎች ናቸው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪም አእምሮን ይረብሻሉ ያሏቸውን ጥሰቶች ዘርዝረዋል።
The most widespread and dramatic violations in 2015 were those in the Middle East.
በ2015 የሰብአዊ መብቶች በስፋት ተጥሰው የታዩት መካከለኛው ምስራቅ ውስጥ ነው። በዚያ የበርካታ አሸባሪ ቡድኖች መገኘትና የሶሪያው የእርስ በርስ ጦርነት በሕዝቦች ላይ እጅግ የከፋ ስቃይ ያስከትለዋል።
ሪፖርቱ አፍሪካ ውስጥም በጨካኝ ቡድኖች የተፈጸሙ ጥቃቶችንም ያነሳል። እንደ ቦኮ ሐራምና አልሸባብ ያሉ አሸባሪ ቡድኖችን ለማስወገድ አንዱና አይነተኛው መፍትሄም መልካም አስተዳደርን ማምጣት ነው ሲል ያሰምርበታል። የቻይናን፣ የቱርክን፣ የሩሲያን፣ የኢራንን፣ የኩባን ጨምሮ መንግስታት የመገናኛ ብዙሃኑን፣ የሲቪል ማህበረሰቦችንና ተቺዎችን የጥቃት ኢላማ ያደርጋሉ ሲልም ሪፖርቱ ይከሳል። መሻሻል የታዩባቸው አካባቢዎች እንዳሉ ግን ሪፖርቱ ሳይጠቅስ አላለፈም። ውጭ ጉዳይ ሚኒስትር ጆን ኬሪም አልዘነጉትም።
We have seen important democratic gains in such countries as Tunisia, Nigeria, Sri Lanka, and Burma.
እንደ ቱኒዚያ፣ ናይጄሪያ፣ ሽሪላንካና በርማ በመሳሰሉ አገሮች ጠቃሚና ዲሞክራሲያዊ ለውጦች መደረጋቸውን ታዝበናል። አሁንም ግን በእነዚህ የተጠቀሱ አገሮች ውስጥ ልንጋፈጣቸው የሚገቡ ችግሮች አሉ። በሚያደርጉት ጥረት እናግዛለን። ከሁሉም ጋር ተባብረን በመስራት ችግሮቹን ለማስወገድ እንሞክራለን።
ምክትል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ቶም ማልዌንስኪም ለቪኦኤ ሲናገሩ መስሪያ ቤታቸው በየአመቱ የዓለምን የሰብአዊ መብቶች አያያዝ አስመልክቶ የሚያወጣው ሪፖርት እጅግ ጠቃሚ ነው ብለዋል። የሪፖርት አሉ ማሊዮኔስኪ የሪፖርት ዩናይትድ ስቴትስ ለባዕዳን አገሮች የምትሰጠውን እርዳታ በተመለከተ ዋሽንግተን የምትከተለውን ፖሊሲ ያሳውቃል።
You can be certain that wherever we have credible evidence that a unit or an individual member of a foreign security
አባል የሆነ ሀገርም ሆነ ግለሰብ ግዙፍ የሰብአዊ መብቶች ጥሰት ለመፈጸሙ አስተማማኝ መረጋገጫ ቀርቦበት ካገኘን በምንም አይነት የኛን እርዳታ እንደማንሰጥ እርግጠኛ መሆን ትችላለህ።
አንዳንድ ታዛቢዎችም የሰብአዊ መብቶችን ማክበር ጉዳይ ዩናይትድ ስቴትስ ለምትከተለው የውጭ ፖሊሲ ዋናው መመዘኛ ሊሆን ይገባል ይላሉ። ሳራ ማርጎን የሂዩማን ራይትስ ዋች የዋሽንግተን ቢሮ ዋና ዳይሬክተር አንዷ ናቸው።
I think one of the concerns we have at Human Rights Watch is that even though this document is so accurate
and እንደሚመስለኝ Human Rights Watchን አንዱ የሚያሳስበው ጉዳይ ምንም እንኳን ይህ የሰብአዊ መብቶች አያያዝ ሪፖርት በአብዛኞቹ ሀገሮች ውስጥ ጥሰቶች እንደሚፈጸሙ ትክክለኛና ግልጽ ቢሆንም በሚፈልገው መንገድ ጥቅም ላይ ሲውል አለመታየቱ ነው።
የዩናይትድ ስቴትስ ምክር ቤት በፈቀደው መሰረት የውጭ ጉዳይ መስሪያ ቤት ይህንን የዓለም ሀገሮች የሰብአዊ መብቶች አያያዝ አመታዊ ሪፖርት ሲያወጣ የዘንድሮው 40ኛው አመቱ መሆኑ ነው። በዚሁ ሪፖርቱ በተለይ ስለ ኢትዮጵያ ወዳቀረበው ሀተታ እንሸጋገራለን።
ሪፖርቱ እንደ ባለፉት አመታት ሁሉ በመግቢያው ላይ ኢትዮጵያን ባጭሩ ያስተዋውቃል። የፌደራል ሪፐብሊክ መሆኗን፣ ገዢው ኢህአዴግ መንግስቱን እንደሚቆጣጠር፣ እንደ አውሮፓ እንደመናቆጣጠር ግንቦት 24 2015 ዓመተ ምህረት ሀገሪቱ ጠቅላላ ምርጫዎች አካሂዳ ኢህአዴግና አጋር ፓርቲዎቹ 547ቱንም የምክር ቤት መቀመጫዎች በማሸነፍ ለአምስተኛ ጊዜ ለሌላ 5 አመት ስልጣን መያዙን ዘርዝሯል። ከዛም ከአምስት ወራት በኋላ ምክር ቤቱ አቶ ኃይለ ማርያም ደሳለኝን በጠቅላይ ሚኒስትርነት እንደመረጠ ሪፖርቱ ይገልጻል።
በኢትዮጵያ ግዙፍ ናቸው የሚባሉት የሰብአዊ መብት ችግሮች የተቃዋሚ ፓርቲ አባላትና ደጋፊዎች እንዲሁም ጋዜጠኞችን ማዋከብና ማስፈራራት፣ በእስረኞች ላይ በምርመራ ወቅት ሰቆቃ መፈጸም፣ ህገወጥ ግድያ፣ ድብደባ፣ የወይኒ ቤቶች ንጽህና አለመጠበቅ፣ ከፖለቲካ ጋር በተያያዘ ሰዎችን በህገወጥ መንገድ በየፍርድ ቤቱ ማንከራተት የመሳሰሉት እንደሚገኙበት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በ2015 እንደ አውሮፓ አቆጣጠር የኢትዮጵያን የሰብአዊ መብቶች አያያዝ አስመልክቶ ይፋ ያደረገው ሪፖርት ይገልጻል። ሌሎች ጥሰቶችም ተዘርዝረዋል።
የኢትዮጵያ መንግስት የጸጥታ ኃይሎች ህገወጥ ግድያዎችን መፈጸማቸውም በሪፖርቱ ተገልጿል። ያለፈው አመት ግንቦት ምርጫ ዘመቻ አብቅቶ ውጤቱ ይፋ እስከተደረገበት ጊዜ ድረስ ከሰማያዊ ፓርቲ አንድ እጩን ጨምሮ 6 አባላቶቻቸው እንደተገደሉባቸው የተቃዋሚ ፓርቲዎች አስታውቀዋል። የተገደሉትም በደቡብ፣ በኦሮሚያ፣ በአማራና በትግራይ ክልል ውስጥ መሆኑን ገልጸዋል። ግድያዎቹን ያጣሩት የኢትዮጵያ ሰብአዊ መብቶች ኮሚሽንና የፌደራሉ ፖሊስ ኮሚሽን ግን ከግድያዎቹ ጀርባ ምንም አይነት የፖለቲካ ግንኙነት የለም ብለዋል።
በህዳር ወር መግቢያ ላይ የአዲስ አበባ ከተማን ዙሪያ ወደ ኦሮሚያ ለማስፋት የቀረበውን እቅድ በመቃወም ተማሪዎች ሰልፍ መውጣታቸውንም ይሄው ሪፖርት ይገልጻል። የአዲስ አበባ ድንበር መስፋፋቱ የተቃውሞ እንቅስቃሴ ውሎ ያደረ ወደ ሌሎች አነስተኛ ከተሞችና መንደሮችም ተሰራጨና በፖሊስና ተማሪዎች መካከል ግጭቶች ተፈጠሩ። በዚህም ምክንያት ከወታደሮችም ከሰልፈኞችም መካከል ብዙ ህይወት ሊጠፋ ቻለ። የኦሮሚያው ተቃውሞ ሰልፍና ሁከት የአውሮፓውያኑ አመት 2015 እስካበቃበት ጊዜ ድረስም ቀጥሎ መታየቱን ሪፖርቱ አስታውሷል።
የሀገሪቱ ህገ መንግስት የመናገርና የፕሬስ ነጻነት አለ ቢልም ባለስልጣናቱ ግን ጋዜጠኞችን አዋክበዋል፣ አስረዋል፣ በሐሰት እየወነጀሉ አስፈርደውባቸዋል፣ በሌሎችም መንግስትን ይተቻሉ ባሏቸው ላይ ስልጣናቸውን ተጠቅመዋል ይላል። አንዳንድ ጋዜጠኞች ስራቱን በመፍራት ሀገር ጥለው ለመውጣት እንደተገደዱም ሪፖርቱ ያትታል።
መንግስት የሚቆጣጠረው ሚዲያ ወይም መገናኛ ብዙሃን ይበልጥ የሚያንጸባርቀው የመንግስቱንና የገዢውን ፓርቲ የኢሃደግ አስተያየቶች ነው ይላል የሰብአዊ መብት ሪፖርቱ። በብሔራዊ ደረጃ የሚያሰራጨውን ብቸኛ ራዲዮና ቴሌቪዥን የሚቆጣጠረው መንግስት መሆኑን ይገልጻል። የኢትዮጵያ መንግስት ብዙ ጊዜ የባዕዳን ስርጭቶችንም ያፍናል። የሀገሪቱ ህግም የፖለቲካና የሃይማኖት ድርጅቶች እንዲሁም የውጭ ሀገር ዜጎች የራዲዮና ቴሌቪዥን ጣቢያዎችን ባለቤትነት እንዲይዙ አይፈቅድም፣ ይከለክላል ይላል።
መንግስት የጸረ ሽብር ህጉን መሰረት በማድረግ የሚቀርቡበትን ትችቶች ለመከላከልም ይጠቀምበታል። በዚህ ምክንያት ፓርላማ በ2011 እንደ አውሮፓውያን ዘመን አቆጣጠር አሸባሪ ድርጅቶች ሲል የፈረጃቸውን 5 ድርጅቶች የተመለከቱ ዘገባዎችን ማቅረብ ይፈራሉ። ድርጅቶቹ አርበኞች ግንቦት 7፣ የኦጋዴን ብሔራዊ ነጻ አውጪ ግንባር፣ የኦሮሞ አርነት ግንባር፣ አልቃይዳና አልሻባብ ናቸው።
የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በ2015 ያወጣው የዓለም የሰብአዊ መብቶች አያያዝ ሪፖርት ስለ ኢትዮጵያ ቴሌኮሙኒኬሽን መስሪያ ቤትም አትቷል። መንግስት ይቆጣጠረዋል ያለው ኢትዮ ቴሌኮም በሀገሪቱ የኢንተርኔት አገልግሎት የሚሰጥ ብቸኛው መስሪያ ቤት መሆኑን ገልጾ ይዘቱን ሳይቀር ይከታተላል። በርካታ የአርበኞች ግንቦት 7፣ የኦነግና ኦብነግ ድረገጾችን ያግዳል ብሏል። ኢትዮጵያ መንግስት በጊዜያዊ መልክ ቢሆንም የአልጀዚራንና ቢቢሲን የዜና ስርጭቶች አግዶ እንደነበርም ዘርዝሯል።
የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዓመታዊ ሰብአዊ መብቶች አያያዝ ሪፖርት ሰፊና ብዙ ርዕሰ ጉዳዮችን የተመለከተ ነው። በአንድ ዝግጅት ለማካተት የሚሞከር አይደለም። ባጭሩ ነው ለማየት ጥረት ያደረግነው። በዚሁ ከእንግዳችን ጋር ወዳደረግነው ውይይት እናልፋለን። እንግዳችን አቶ ሼክስፒር ፈይሳ ይባላሉ። እዚህ በዩናይትድ ስቴትስ የዋሽንግተን ሲያትል ክፍለ ግዛት የሕግ ጠበቃ ናቸው። የኢትዮጵያን ጉዳይም በቅርብ ይከታተላሉ።
ሰላም አቶ ሼክስፒር፣ በቅድሚያ ስለ ትብብሮ እናመሰግናለን። ይህንን አመታዊ ሪፖርት እንዴት እንዳገኙት? የዘንድሮውን የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አመታዊ ሪፖርት በተለይም የኢትዮጵያውን ክፍል በተመለከተ እንዴት እንዳገኙት በቅድሚያ እስቲ ይግለጹልን።
አዎ፣ ይሄ ሪፖርት ከሌላው አመት ብዙም የተለየ ባይሆንም ባለፈው አመት ኢትዮጵያ ውስጥ ምርጫ ስለነበር በምርጫው ሰበብ ብዙ ሰዎች የታሰሩ፣ ብዙ ሰዎች የተገደሉ፣ ያለ ህግ ወይም ደግሞ ያለ ፍትህ ፕሮሰሱ እንደተገደሉ ያሳያል። ከሱ በተረፈ ምርጫው መኖሩ ነው እንጂ ከሌላው ጊዜ ባልተለየ ሁኔታ ኢትዮጵያ ውስጥ ትልቅ የፍትህ እጦት እንዳለ፣ ትልቅ የሰብአዊ መብት ረገጣ እንዳለ የሚያሳይ ሆኖ ነው ያገኘሁት።
የአሜሪካ ባለስልጣናት የሪፖርቱ መውጣት ጠቃሚ ነው ሲሉ ያስረዳሉ። ለምሳሌ ምክትል የውጭ ጉዳይ ሚኒስትሩ ቶም ማሊኖስኪ ለጣቢያችን ሲናገሩ የሰብአዊ መብቶችን መጣሱ በአስተማማኝ ማረጋገጫ ከተደገፈ ማንም ይሁን ማ የዩናይትድ ስቴትስን ድጋፍ አያገኝም ብለዋል። እርስዎ እንዴት ያዩታል ይህን አስተያየት?
አዎ፣ ይሄንን እንግዲህ የአሜሪካን ባለስልጣኖች በተደጋጋሚ የሚሉት ነው። ይሄ የእኛ መርህ ነው የሚሉት። የእነሱ ትልቁ መርሃቸው የሰብአዊ ህግን የሰብአዊ መብትን የሚጥስ መንግስት ጋር ያላቸውን የትብብር ሁኔታና ግንኙነት እንቀንሳለን ወይም ደግሞ እንዲያውም እንተዋለን ብለው በተደጋጋሚ ይናገራሉ። እውነታው ግን የሚታየው መሬት ላይ ያለው እውነታ የሚያሳየን ይሄ ሲሆን አይደለም። ለምሳሌ የጸጥታ ጉዳይ፣ ይሄ የሽብርተኞች ጉዳይ እና የአካባቢ ሁኔታ ካለ የሰብአዊ መብት ረገጣን ችላ ሲሉ እናያለን። የሰብአዊ መብትን ጥሰቶችን ብዙም ትኩረት ሳይሰጡት ሲያልፉት ነው የምናየው። እውነታው መሬት ላይ ያለው የሚያሳየው እሱ ነው። እነሱ የሚሉት ይሄ ሪፖርት እየወጣ በተደጋጋሚ ይህንን ስናደርግ ከጀርባም ሆነን ደግሞ ከእነዚህ መንግስታት ጋር ይህንን የሰብአዊ መብት እንዲያከብሩ በተለያየ መንገድ እነሱን ግፊት እናደርጋለን፣ ጥያቄና መጎትጎታችንን አንተውም ነው የሚሉት። ነገር ግን አሁን ለምሳሌ በኢትዮጵያ ጉዳይ ላይ ብናየው ይሄ ሲሆን አናይም። የሰብአዊ መብት ረገጣውም እንዲያውም በማስረጃ እየጠቀሱ ቀናትን፣ ሰዓታትን አንዳንድ ጊዜም እንዲያውም ያለውን ሁኔታ በዝርዝር እየጠቀሱ ከኢትዮጵያ መንግስት ጋር ያላቸው ግንኙነትና ያለው ሁኔታ እንደዛው ነው፣ እንደ ድሮው ነው የሚቀጥለው። ምክንያቱም የጸጥታና የሽብርተኞች የሌሎችም ጉዳዮችን በተመለከተ ካላቸው ግንኙነት አንጻርና ከራሳቸው የሀገራዊ ጥቅም ላይ በተመሰረተ ሁኔታ ነው የሚያደርጉት። የእነሱ ጥቅም ኢትዮጵያንን በተመለከተ ወይም ደግሞ የአፍሪካ ቀንድን በተመለከተ ያለው ሁኔታ ያው የጸጥታ ጉዳይ ስለሆነ የሰብአዊ መብት ጉዳዮች እንግዲህ ወይ ሁለተኛ ወይም ደግሞ ወደ መጨረሻው ላይ ነው የሚመጣው ማለት ነው።
አቶ ሼክስፒር፣ እንደው ቀጣይ ጥያቄ ያለኝ እዚሁ ነጥብ ላይ በተለይ አሁን ያነሱት ኢትዮጵያና ዩናይትድ ስቴትስ ጸረ ሽብር ትግሉ ላይ ቁልፍ ወዳጆች ስለሆኑ ዩናይትድ ስቴትስ መንግስት የኢትዮጵያን ሰብአዊ መብት ይዞታ ችላ እንደሚል ወይንም ህገ መንግስቷ ላይ የተጠቀሱ አንቀጾች ሲጣሱ እንዲሁ በየአመቱ ይሄንን ሪፖርት ከማውጣት ውጪ ቸል እንደሚል ይነገራል። በሌላ በኩል ደግሞ የዩናይትድ ስቴትስ ባለስልጣናት አይ በይፋ ባይሆንም በግል በምንገናኝበት ጊዜ እንወያይበታለን፣ በጉዳዩ ላይ ልናስረዳን ሞክራለን ይላሉ። ይህንን ሁኔታ ግን እርስዎ እንዴት ያውታል? ፕሬዚደንት ኦባማ ራሳቸው የህገ መንግስት ተማሪ ከመሆናቸው ስለ ሲቪል መብት ተቆርቋሪ ከመሆናቸው አንጻር እንዴት ያውታል ግን ይሄንን የተጣረዘ ሀሳብ?
አዎ፣ ይሄ እርስ በርሱ የሚቃረን ነው። ከነሱ ጋር ስንገናኝ በጀርባ በኩል ግፊት እናደርጋለን። ባገኘነው ቻናሎች ሁሉ ይሄንን ጥረት አላቆምንም፣ ሰብአዊ መብቶች እንዲከበሩ እና የሌሎችም ይሄ ዲሞክራቲክ የሆኑ መብቶች እንዲከበሩ ይላሉ። ይሄ ተግባራዊ ሲሆን አናየውም። እንግዲህ ሰው ከጀርባ ሆኖ የሚሰራውን ነገር ማየት አንችልም። በግልጽ ግን የሚታየው የአሜሪካን መንግስት በተደጋጋሚ እና ሁል ጊዜም ኢትዮጵያ ውስጥ ያለውን የመብት ጥሰት የሰብአዊ መብት ረገጣዎችን ችላ እያለና ነገሮች ሁሌም እንደነበሩ እንደሚቀጥሉ አንዳንድ ጊዜ ደከም ያሉ መግለጫዎችን ያወጣሉ። ይሄ ነገር መቆም አለበት ብለው ወይም አንዳንድ ጊዜ ደግሞ እንዲያውም ሁለቱንም አካል መንግስትንም ሌላውንም አካል ተቃዋሚ የተባለውን ምንም ኃይል የሌለውን በማውገዝ ወይም ደግሞ አቁሙ በማለት በኩል ደረጃ አድርገው ሲያወጡ የምናየው እዛ አካባቢ ያለ የጸረ ሽብርተኞች ጉዳይ ከሁሉም እንደሚልቅና እሱ አሳሳቢና ለነሱ ትልቁ አስጨናቂ እንደሆነ ያ ደግሞ በሰብአዊ መብቶችንም ቢያስረግጥ ሌሎችን መብቶችንም እንኳን ቢጥስ ያንን ከዛ የበለጠ አሳሳቢ ጉዳይ ስላልሆነ ከኢትዮጵያ ጋር ያላቸውን ከኢትዮጵያ መንግስት ጋር ያላቸውን ግንኙነት በምንም ሁኔታ ሊያሻክሩት እንደማይፈልጉ ነው እውነታው የሚያሳየው።
ቀጣይ ጥያቄ ያለኝ በዚሁ ነጥብ ላይ ታዲያ ለሰብአዊ መብት የሚታገሉ ኢትዮጵያውያን አገር ውስጥም ያሉ ውጭም ያሉ ወይንም ውጭ ያሉ ግብር ከፋዮች ምን ሊያደርጉ ይችላሉ? ስለዚህ ሁኔታ
በዚህ ሁኔታ ላይ አንደኛ እዛም ላይ እንዲያውም ሴክሬታሪ ኬሪ ሲናገሩ አንድ ነገር ብለዋል። ዘላቂ የሆነ ሰላም፣ ዘላቂ የሆነ መረጋጋት ዓለም ላይ እንዲፈጠር ከፈለግን ሰብአዊ መብቶች መከበር አለባቸው፣ መሰረታዊ መብቶች መከበር አለባቸው። እነሱ ቢከበሩ ዓለም ላይ ሰላምና እርጋታ ይመጣል ይላሉ እሳቸውም። እና እኛ የእኛ ስራ መሆን ያለበት ውጭ ሀገር ያለ ነው የአሜሪካም ዜጋ የሆንን የአሜሪካንን ግብር የምንከፍል ዜጎች ይሄንን ቃላቸውን እንዲያከብሩ ለምሳሌ ቮት ስናደርግ የፖለቲካል ፕሮሰስ ውስጥ በመግባት የትኛው ነው ይሄንን ከመናገር አልፎ ተግባራዊ ሊያደርግልን የሚችል ተመራጭ ማን ነው? በየስቴቶቻችን ያሉት ሴኔተሮች እነማን ናቸው ይሄንን ወደ እውነታ ሊያመጡልን የሚችሉትን እያለን በዚህ ጉዳይ ውስጥ በመግባት በዛ ላይ ደግሞ ቃላቸውን እንዲጠብቁ በመጎትጎት በመጻፍ አሁን እንደሚደረገው ሰልፍ በመውጣት ያንን ማስታወስና ቃላቸውን እንዲያከብሩ ማድረግ ነው ያለብን።
ሌላ ጥያቄ ላንሳ አቶ ሼክስፒር። የአሁኑንም ሆነ ያለፉትን የዩናይትድ ስቴትስ የሰብአዊ መብቶች ሪፖርት ወደ ኋላ መለስ ብለን ብናይ ሁልጊዜ የሀገሪቱ ህገ መንግስት ይህንንና ይህን ይደግፋል፣ መንግስት ግን ተግባራዊ ሲያደርግ አይታይም ይላል። ለምሳሌ አንድ ተጠርጣሪ ጉዳዩ ተጣርቶ በአስቸኳይ ፍርድ ቤት መቅረብ እንዳለበት ህጉ ይጠይቃል። ፖሊስ ግን እንደፈቀደው ይፋ ክስ ሳይመሰርትበት ጠበቃ ሳይኖረው ወይም በቤተሰብ እንዳይጎበኝ ከልክሎ ለብዙ ወራትና አመታት አስሮ ያቆየዋል። እስቲ በዚህ ላይ የተጨበጠ
አዎ አንድ አነጋገር አለ። አንድ ንጹህ ሰው አንድ ቀን ከመታሰር 1000 ጥፋተኛ ሰው ቢለቀቅ ይሻላል። ሰው እስር ቤት ውስጥ ኢትዮጵያ ውስጥ መጀመሪያ ፖሊስ 48 ሰዓት ነው ፍርድ ቤት ማቅረብ ያለበት አንድን ተጠርጣሪ። ነገር ግን ለማንኛውም እንትን 14 ቀን ይጠይቃል ፖሊስ። የ14 ቀን ደግሞ ሲያልቅ ምንም እንግዲህ ፍርድ ክስ ሳይመሰረትበት ነው እዚህ ተጠርጣሪ ላይ። ከዛ ደግሞ ሌላ 14 ቀን ይጠይቅና 28 ቀን ይሆናል። ከዛ ሌላ 4 ወር ድረስ ይጠይቃል። ይሄ ሁሉ ሲሆን እንግዲህ ይሄ ሰውዬ ታስሮ ጠበቃ የማግኘት መብቱ፣ ከቤተሰቦቹ ጋር የመገናኘት መብቱ፣ የጤና ሁኔታ ሁሉ በደንብ ሳይረጋገጥለት ማለት ነው። ያለ ምንም ክስ ፍርድ ቤት ሳይቀርብ ይቀርባል። አንዳንዶቹ እንዲያውም ለአመታት እንደታሰሩ ነው የሚያሳየው። ይሄ እጅግ በጣም የሚረብሽ፣ ይሄ እጅግ በጣም የሚያሳስብ ጉዳይ ነው። የዜጎች መብት በእንደዚህ አይነት ሁኔታ ሲረገጥ የኢትዮጵያ መንግስት የነሱ ምክንያቶቻቸው የፍርድ ቤቱ በቂ ፍርድ ቤት፣ በቂ ዳኛ፣ በቂ እስር ቤቱ ራሱ አንዳንድ ጊዜ ዋናው ይሄ መንግስት የሚያውቀው እስር ቤት ሳይሆን ሌሎች ቦታዎች ሁላ ሰዎች ሲታሰሩ እናያለን። ይሄ እጅግ አሳሳቢ እንዲያውም የሚያስደነግጥ ጉዳይ ነው። እዚህ ሀገር ለምሳሌ ወይም ሌሎች ሀገሮች አፍሪካ ሀገሮችም ቢሆን ፖሊስ ለጥርጣሬው ማስረጃ ማቅረብ ካልቻለ በ48 ሰዓት ውስጥ ወይም በ14 ቀን ውስጥ ሰውየውን መልቀቅ አለበት። ከእንደገና ሄዶ ማስረጃ ፈልጎ ሲያገኘው ሰውየውን ሄዶ ማሰር ይችላል። እንደ ኢትዮጵያ ያለ ሀገር ውስጥ ደግሞ ሰው ከሀገር የመጥፋት እድሉ ጠባብ የሚሆን ይመስለኛል። እና በዛ ላይ ደግሞ የፍርድ ቤቶቹ ማነስ እና የዳኞቹ ማነስ አይ ቲንክ እስረኞቹ በጣም ስለበዙ ይመስለኛል ይሄም ጉዳይ የተፈጠረው። ይሄ እጅግ በጣም የሚያሳዝን ጉዳይ ነው ብዬ ነው ማየው።
እሺ አቶ ሼክስፒር፣ እስቲ ወደ ሰፋ ወዳለ ነጥብ ልውሰዶት። ይህ የአሜሪካ ውጭ ጉዳይ መስሪያ ቤት አመታዊ የሰብአዊ መብት ሪፖርት ዘንድሮ 40ኛውን አመት ያዘ በተከታታይ ሲወጣና ፋይዳ ካለው በየትኞቹ አገሮች ነው ውጤት አግኝቷል የሚባለው? ሪፖርቱ ለምሳሌ ዘንድሮ ቱኒዚያን፣ ናይጄሪያን፣ ሽሪላንካን፣ በርማን ይጠቅሳል። ይህን እንዴት ያውታል እርስዎ?
አዎ እውነት ነው። እኔ እንኳን እንግዲህ በቀጥታ ከሪፖርቱ ጋር በተገናኘ ሁኔታ ይሁን ወይም ደግሞ እዛው ሀገራቸው ውስጥ ባለው ሁኔታ እንደ በርማ ባሉ ሀገሮች ኢቭን ናይጄሪያም በምርጫው ሁኔታና በአንዳንድ ሁኔታዎች መሻሻል አለ። ስሪላንካም እንደዚሁ። አሁን ለምሳሌ ስለ ቬትናም ይጠቅሱና ሪፖርቱ በፊት ላይ ቬትናም አሁን የንግድ አንድ ፓርቲ ነው ያለው፣ ነገር ግን የንግድ ማህበራት እንዲደራጁ ፈቀደች። አሁን ይሄ እንደ ትልቅ ድል ተደርጎ ነው የንግድ ማህበራት ፍቃድ መሰጠቱን የሚያሳየው። ሪፖርቱም እንደሚለው እኛ እንደው ሁልጊዜም እንደዚህ በተደጋጋሚ እያወጣን 40 ዓመትም ቢሆን ለውጥ የሚመጣው ቀስ ብሎ ነው፣ እየዘገየ ነው፣ ነገር ግን ማድረግ አለብን ነው የሚለው። እኔ እንኳን የማየው ብዙ ጊዜ በዚህ ሪፖርት ላይ ለውጥ ራሱ በቀጥታ ግንኙነትም ባይኖረው አንዳንድ የሰብአዊ መብት ተከራካሪዎች በየሀገሩ ያሉት የአሜሪካ መንግስት ፊት ለፊት ላይ የሚያሳየው ድጋፍ ጥቅሙን ለማስከበር ከሚያደርጋቸው አንዳንድ ነገሮች ወጣ ብሎ ሌላም እንደሚያውቅ ማስረጃም እንዳለው የሰብአዊ መብቶችን ጉዳይ ትኩረት ሰጥቶ እንደሚከታተል ማወቁ ያበረታታቸዋል፣ ተስፋም ይሰጣቸዋል የሚል ነው ያሳብ።
አድማጮች፣ የ2015 እንደ አውሮፓ ዘመን አቆጣጠር የዩናይትድ ስቴትስን ዓመታዊ የዓለም ሀገሮች የሰብአዊ መብቶች አያያዝ ሪፖርት አስመልክቶ አስተያየታቸውን ያጋሩንን አቶ ሼክስፒር ፈይሳን እናመሰግናለን።
እግዜር ይስጥልኝ አቶ ሼክስፒር።
አመሰግናለሁ። እኔም አመሰግናለሁ በጣም።
ሶሎሞንን ትዝታንና አቶ ሼክስፒር ፈይሳን አመሰግናለሁ። ወደ ተከታዩ ዝግጅት እንለፍ። ዝግጅቶቻችንን በኢንተርኔት amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናው ለካናዳና ለሌሎች የአሜሪካ ሀገሮች 641-552-5020 ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ በስልክ ቁጥር 44-33-00-1022-88 ላይ ታገኙናላችሁ። የስልክ ቁጥራችን 202-205-9942 ነው። መልእክት ለማኖር የውስጥ መስመሩ 14 ነው። በተዘዋዋሪ በነጻ ነው የምትደውሉት። የኢሜይል አድራሻችን horn@voanews.com ነው። አስተያየቶቻችሁን፣ መልእክቶቻችሁን ላኩ፣ መልሰን እናቀርባቸዋለን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ፕሮግራሙን የሚመራልን ንጉሡ ታምሬ ነው። ወደ ተከታዩ የፕሮግራማችን ክፍል እንለፍ። የሙዚቃ ቃና ጽዮን ግርማ
in a little tent. Oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will.
እንደምናመሻችሁ እንደምሰነበታችሁ የሙዚቃ ቃና አድማጮች፣ ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ምርጥ ናቸው ያልኳቸውን የእንግሊዘኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመራረጥኳቸው ዜማዎች የተዘሙት ነጻነትና ሰብአዊ መብትን ለማስከበር ነው። የሰው ልጆችን የሰብአዊ መብቶች ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ፣ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ፣ ሕፃናት የመብላት የመልበስ የመማር እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ፣ ገጣሚያንና ደራሲያን ድምጻቸውን ተባብረው ያሰማሉ። መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቅሳሉ። እኔም ለዛሬ በዓለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመራረጥኳቸውን ሳስደምጣችሁ አመሻለሁ። የመጀመሪያው ምርጫዬ በመግቢያዬ ላይ ያሰማኋችሁ A Change Is Gonna Come የተሰኘው የሳም ኮክ ዜማ ነው። የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳም ኮክ ይህን ዘፈን የጻፈውና ያቀነቀነው በ1963 ዓ.ም ነበር። ዘፈኑ ሳም ኮክ ሕይወቱ ካለፈ በኋላ በ1964 ዓ.ም ቢለቀቅም የምንጊዜም ምርጥ ከሚባሉ 500 ዘፈኖች ውስጥ አንዱ ለመሆን በቅቷል። A Change Is Gonna Come ተጋበዙልኝ።
In a little tent. Oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will. It's been too hard living.
It's been a long time coming, but I know a change gonna come. Oh, yes it will. I go to the movie. Somebody keep telling me don't hang around. It's been a long time coming, but I know a change gonna come. Oh, yes it will. Then I go to my brother. And I say, brother, help me please. But he winds up knocking me back down on my knees. Oh, there have been times that I thought I could last for long. It's been a long time coming, but I know a change gonna come. Oh, yes it will.
A change is gonna come. Yes, I'm cooking Zema. Never. Last time at Quattro. ቀጣዩ የዜማ ግብዣ ደግሞ ኢማጅን ይሰኛል። ዘ ቢትልስ የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው ኢት ኢዝ ሶ ሃርድ በተሰኘው አልበሙ ላይ በ1971 ዓመተ ምህረት በነበረው የቪየትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከ100 ምርጥ ዜማዎች መካከል የሶስተኝነት ደረጃን ይዞ ነበር። Imagine.
Imagine all the people
የሬጌን አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምጻዊ ነበር የሬጌ ንጉስ ጃማይካዊው ቦብ ማርሊ። የቦብ አብዛኞቹ ዘፈኖች ፖለቲካዊና ሃይማኖታዊ ይዘት ያላቸው ለሰው ልጆች መብት የሚሟገቱ ሐሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሬጌ ዜማውን ልጋብስ። ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁና አብራችሁ እንደምታዜሙ እገምታለሁ። Get up, stand up, Bob Marley. Get up, stand up, stand up for your right. Get up, stand up, stand up for your right. Get up, stand up, stand up for your right. Get up, stand up, don't give up the fight.
Preacher man, don't tell me heaven is on the deer. I know you don't know what life is really worth. It's a cord that Peter is gold.
የማይክል ጃክሰን እና የጓደኞቹን ዜማ What More Can I Give ይሰኛል። በህይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሀሳብ ያመነጨው በ1990 ዓ.ም መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዝዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር። ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻ ከሴፕቴምበር 11 ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል። ማይክል ጃክሰን እና ጓደኞቹ
Thank you.
የተከበራችሁ የሙዚቃ ቃና አድማጮች፣ የተመደበልኝ የአየር ሰዓት እየተገባደደ መሆኑ ከስቱዲዮ እየተጠቆምኩ ነው። ቀሪዎቹን ምርጫዎችን ቀንጨብ ቀንጨብ እያደረግኩ ላስደምጣችሁ። ዋትስ ጎይንግ ኦን ማርቪን ጌ በ1971 ዓ.ም ያቀነቀነው ዜማ ነው።
There's too many of you crying. Brother, 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 there's far too many of you dying. You know we've got to find a way to bring some loving here today. Father, Father, we don't need to escalate. You see, war is not the answer, for only love can conquer hate. You know we've got to find a way to bring some loving here today. Picket lines and picket signs, don't punish me with brutality. Talk to me so you can see. Oh, what's going on? What's going on? Yeah, what's going on? Oh, what's going on? Right now. Thank you.
everybody thinks we're wrong. Oh, but who are they to judge us? Simply cause our hair is long. Don't punish me with brutality. Come on, talk to me so you can see what's going on. Yeah, what's going on? Tell me what's going on. I'll tell you what's going on. Ooh. Right on. Right on.
ማርቪን ጌይ ዋትስ ጎይንግ ኦን አስከትዬ አም አ ውመን የተሰኘውን የሄለን ሬዲን ዜማ ልጋብዛችሁ። ሄለን በ1972 ዓመተ ምህረት ለሴቶች መብት ያቀነቀነችው ዜማ ነበር። And I know too much to go back and pretend, 'cause I've heard it all before and I've been down there on the floor. No one's ever gonna keep me. It only serves to make me more determined to achieve my final goal. And I come back even stronger, not a novice any longer, 'cause you deepen the conviction in my soul. Oh, yes, I'm wise, but it's wisdom for the pain. Yes, I pay the price, but look how much I've gained. ናይ ተወደዳችሁ የሙዚቃ ቃና አድማጮች አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝዴይ ስቲቪ ወንደር በ1981 ዓመተ ምህረት ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓመተ ምህረት በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየዓመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሃፒ በርዝዴ እየጋበዝኩ የምሰናበታችሁ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ደህና ደሩ።
ይህ ማጠቃለያ ዜና እናሰማለን። ደቡብ ሱዳን ውስጥ በመንግስት ኃይሎችና በሽምቅ ተዋጊዎች መካከል አዲስ ውጊያ ተቀሰቀሰ። ይህም የቀድሞ ሽምቅ ተዋጊዎች መሪ ሪክ ማቻር ጁባ ይገባሉ ተብሎ ከሚጠበቅበት ከአምስት ቀናት አስቀድሞ ነው። የስፔሊያ ፈቅላጤ እንደገለጠው በዩኒቲዋ ሩፕኮን አውራጃ በሚገኘው የተቃዋሚዎች ሰፈር ላይ የመንግስት ኃይሎች ጥቃት ማካሄዳቸውን ገልጧል። የናይጄሪያ ጦር ኃይል በነውጠኛው ቡድን ቦኮ ሐራም ላይ ዘመቻውን እንደማያቆም አስታወቀ። የቲቦክ ትምህርት ቤት ልጃገረዶችን ለወላጆቻቸው በሕይወት እስከሚያስረክብም ትግሉ ወይም ዘመቻው ይቀጥላል ብለዋል። የጦሩ መከላከያ መረጃ ዲሬክተር ብሪጌዲየር ጀኔራል ራቤ አቡባካር ለቪኦኤ በሰጡት ቃል ቡድኑ ልጃገረዶቹ በሕይወት እንዳሉ ያቀረበው ቪዲዮ ተአማኒነት የለውም ብለው የጦር ኃይሉ ጫና ስለበዛበት ያቀረበው ማዘናጊያ ነውም ብለዋል። የዛምቢያው ገዢ ፓርቲ የተቃዋሚው ብሔራዊ ልማት አንድነት ፓርቲ የመጪውን ነሐሴ ምርጫ ያሸንፋሉ ብሎ ኢኮኖሚስት ያወጣውን ዘገባ አስተባበለ። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ ምሽት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን በንጉሡ ታምሬና በሌሎችም ባልደረቦች ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና እደሩ።
This program has come to you from the Voice of America, Washington.